مرت دیموکراسی یکیپیان اندنت دمس نو. فنوت دیموکراسی یکیپیان اندنت دمس. یکیپیان حزبایی آریوتای پارتی ایاپا ایت از گرچه میکرد یه ساتلایت سرچت نو. تنستلین اندامن آمیشچو فرمکچن زاری آرب تر راست راست ایکان ولت شسرام مستامت مرت ناو فنوت دیموکراسی یکی پیاند ندمس و یکانو که میسترال فون مدبنیا پروگرام آهن ایجامرال یه دنبی دولت دانشگاهی تماری چه نبودن با اکاری یه آرامو آشنباری چه تعداد تماری شودهای سکون دلبات نارگیلیم بزرگ شوری چقدر بچون سنتی یا همراه و تفرش کتاب تو
آرب تر راست راست تیکن اندیشی اندم تو هم س اندکانات ادلفاتچاو
یه وقت تو چو سکوکان یالکا النبل سکنچه
به یه سمت تو آرب که آرماچوچ یه درسون ملک توچ یه من نستن اگر بذ یه دب دبیوچ آم پروگرامات چنین آن سمتان یه مچه مرا اکفل زگشت چن یه تنک کال به کلمیا زینا
یه تدفنو یاد آینا اکاویو مرجا یه فانده و تای یه تکلکله مهنو تنگگره کتاییس که شوارو بیس که ماجیس که جوها کسندتیس که بالتی بالو برکا تا کالوش የተፈጠረው ጅግ ከባድ የጸጥታ ችግር እልባት ሳያገኝ አንድም የሀገሪቱ ሚዲያ ሳይዘግበው ዛሬ ላይ ደርሷል። በሸዋና በኦሮሞ ብሔረሰብ ልዩ ዞን አዋሳኝ አካባቢዎች ላይ ያሉ ነዋሪዎች እና የጤና ባለሙያዎች ያደረሱት መረጃ እንደሚያስረዳው ባለፈው ቅዳሜ በጀመረው የጸጥታ ማደፍረስ በርካታ ሰው ሞቷል ቁስለኛ ሆኗል ቢያንስ 200 ሺህ የሚሆን ሰው ደግሞ ቀዩን ለቆ ተፈናቅሏል። ወታቸውን ካጡት ውስጥ ንጹሃን ዜጎች የፌደራል ፖሊስና የአማራ ልዩ ኃይል አባላት እንደሚገኙበትም መረጃዎች ይጠቁማሉ። የሚገርመው ነኤቢሲ ይባስ ብለው ትላንትና ባጎራባች አካባቢዎች መካከለ ለአመታት የቆዩ ግጭቶች ተፈተዋል የሚል ማደንዘጃ ዜናዎችን እየጠቆሙ እንደሆነና እንደ አይነት ጸረ ሚዲያዎችም በህዝብ ዘንድ ሊወገዙ እንደሚገባቸው ተገልጿል። የኦነግ ታጣቂዎች በደቡብ አካባቢ ጌዲዮ ዞን ጥቃት መሰንዘራቸው ተሰማ። የኦነግ ታጣቂዎች በጌዲዮ ዞን ገደብ ከተማ ላይ ጥር 17 ለጥር 18 2015 ዓመተ ምህረት አጥቢያ ለሊት ጥቃት መሰንዘራቸው ተገልጿል። ታጣቂዎቹ ጥር 17 ቀን 2015 ዓመተ ምህረት ከሌሊት 6 ሰዓት ወደ ከተማዋ በመግባት ታክሲ ከፈቱ ሲሆን በዚህም በከተማዋ የሚገኙት የአካባቢው ጸጥታ ኃይሎች ጥቃቱን ለመከላከል ሞከራ ቢያደርጉም ካቅማቸው በላይ ስለሆነ ለማስፈጸም ተገደዋል። የገደብ ከተማ ፖሊስ ጣቢያ ንብረት ሲሆኑ ከሰባት በላይ ተሽከርካሪዎችን ጨምሮ ሌሎች ንብረቶችንም ያደሙ ሲሆን አሸባሪዎቹ ማረሚያ ቤት በመስበር ስራኞችን ማስለቀቃቸውን የአካባቢው ማሮች አረጋግጠዋል። ታጣቂዎቹ በኢትዮጵያ ንግድ ባንክና ቢስሊያ ባንክ ላይ ዝርፊያ የፈጸሙ ሲሆን ከዚህ በተጨማሪም ሌሎች የንግድ ተቋማትን መዝረፋቸውና በሳት ማቃጠላቸው ተጠቁሟል። ጥቃቱ የመንግስታዊ መዋቅር ድጋፍ እንዳለው ሐሳባቸውን ያጋሩን የከተማው ነዋሪዎች ታጣቂዎቹ ወደ ከተማው ከመግባታቸው በፊት የጥቂት ሰዓታት በፊት ቀደም ብሎ በአካባቢው የኔትወርክ አገልግሎት መቋረጡን ገልጸዋል። ታጣቂዎች የከፈቱት ጥቃት ከሌሊት 6 ሰዓት ጀምሮ እስከ 9 ሰዓት የዘለቀ ሲሆን በዚህም የተገደሉ በርካታ ሰዎች መኖራቸውን አመላክተዋል። በአገዛዙ የታፈኑ ንጹሃንን በአፋር እስር ቤት በሰቆቃ ላይ እንደሚገኙ ተገለጸ። በግንቦት ወር 2014 ዓ.ም ተመረጥ በአገዛዙ በግፍ ተይዘው ለተከታታይ 5 ወራት በአፋር ቡሬ ግንባር ሱላ ካምፕ በሚባል ቦታ ከጎንደር ከጎጃም ከወሎና ከሸዋ የተያዙ ከ1500 በላይ ጓዶች ስካውን እንደታፈኑ እንደሆነ ተገልጿል። የሚገርመው ደግሞ ሁሉም የታሰሩት የመከላከያ የአማራ ልዩ ኃይልና የፌደራል ፖሊስ አባላት የአማራ ስለሆኑና ፋኖን ታሰለጥናላችሁ በሚል ጥላቻ እንደሆነም ተገልጿል። እነዚህ በአፋር ማጎራቤት ታስረው ለሚሰቃዩ ወገኖች የአማራ ህዝብ የኢትዮጵያ ህዝብ ብሎም የዓለም ህዝብ በሙሉ ድምጽ እንዲሆናቸው ማሳሰቢያ ተሰጥቷል። በእስር ቤት ሆነው የሚሰቃዩ ንጹሃን በመጀመሪያ በግንቦት ወር ተይዘው በዞኑ ማረሚያ ቤት ጋይንት ካሰሯቸው በኋላ ወደ ወልዲያ ወስደው ወልዲያ ላይ ከጎንደር ከጎጃምና ከሸዋ ከወሎ የተያዙትን አባላት በአንድ ላይ አድርገው ወደ አፋር ቡሬ ግንባር ሱላ ካምፕ ወስደው አፍኗቸዋል። ታሳሪዎቹ በቀን አንድ ደረቅ ዳቦ ብቻ ነው የሚሰጠን ብለዋል። በችግር ተሰቃይተናል። ለዚህም ፍትህን ስንጠይቅ ያሰራችሁ የአማራ ባዕድን ነው፣ የፌዴራል መንግስት አላሰራችሁም፣ እኛ ክልሉ ከአቅሜ በላይ ነው ብሎ ነው ወደዚህ አመጡ ያሰሯችሁ የሚል መልስ እንደሰጧቸውም ገልጸዋል። አክለውም የታሰረንበትን ምክንያት የሚመረምር ምንም አይነት የምርመራ ቡድን አልነበረም፣ ስለሆነም መብታችንን ለመጠየቅና ፍትህ ለማግኘት በማሰብ የተሰበሰብን እንወያይ ነበር። የተወያየንበትንም ለጠባቂዎቻችን አለቆች እያደረስን ጥያቄያችሁ ለበላይ አካል ተልኳል እንደሚሏቸውም ገልጸዋል። በዚህ ሁኔታ በተደጋጋሚ ሲጠይቁ በፊት የነበሩት ብዛት ያላቸው አማርኛ ተናጋሪ ጠባቂዎችን በማንሳት ኦሮሞ ቋንቋ የሚናገሩትን ቀጥረዋል። ውስን አማራዎች ግን ነበሩበት ብለዋል። እኛም እንደተለመደው ተሰብስበን መብታችንን ለመጠየቅ ስንወያይ ሩምታ ተኩስ በማስነሳት የአስር ሰዎች ህይወትን ወዲያውኑ እንዲያልፍ ሆኗል። በዚህም ሩምታ ተኩስ ወቅት ቁጥራቸው ጥቂት የማይባሉ የአማራ ተወላጅ ጠባቂዎች ከኦሮሞ ተናጋሪ ገዳይ ቡድን ጋር እርስ በርስ ተኩስ ገጥመው የቀረነውን ህይወታችን ታድገዋል ብለዋል። በበሽታ ምክንያት ደግሞ አምስት ሰዎች መሞታቸውንም ገልጸዋል። በእውነት የኢትዮጵያ ህዝብ የአማራ ህዝብ ይፍረደን የሚል ጩኸትም እያሰሙ ነው። መሸኛ የሌላቸው ማለትም የካዱ የተባሉት አባላትስ ከአማራ አካባቢ ብቻ ነው ወይ የካዱት? ለምን ከሌላ አካባቢ የለም ብለን ስንጠይቅ ከመካከላችን ያስተባብራሉ የተባሉ ከሁለት መቶ በላይ የግፍ ታሳሪዎች ተወስደው የደረሱበትን አላወቅንም ብለዋል። የሀገር መከላከያ ልብስን የለበሰ የኦሮሞ ተናጋሪ ወታደር እኛ አማራ ስለሆንን ብቻ በላያችን ላይ የተኩስ ሩምታ መክፈቱን ሲታሰብ ሀገሪቷ ምን ያህል የከረረ ዘረኝነት አዙሪት ውስጥ እንደገባች በግልጽ ያሳያል ሲሉም ጠቁመዋል። የሀገራችን የብሔር ፖለቲካ ኢትዮጵያን በመክዳትና አማራን በማጥፋት ላይ የተዋቀረ ነው ተባለ። የኢትዮጵያ ታሪካዊ ጥላቶች ሁሉ አማራን ቀዳሚ ጥላት አድርጎ የመሰላቸው ጭብጥ የመነጨውም አማራ በኢትዮጵያዊነት ራሱን አቅልጦ ሌሎች አቻ የማህበረሰብ ክፍሎችን አስተባብሮ ሀገርን የማስከበር የመገንባት የማልማትና የመምራት ኃላፊነት በብቃት መወጣት በመቻሉ ነው ተብሏል። ዛሬ እንዳውሬ በተገኘበት እየታደነ በአሰቃቂ ግፍና ዘግናኝ ሁኔታ በማናለብኝነት በግፍ እየተጨፈጨፈ ያለው አማራ ትላንት በኢትዮጵያ ታሪክ ደማቅ ስፍራ የነበረው ብቻ ሳይሆን ግርማው አስፈሪ ጥለው ተሻጋሪ ክንዱ ሰባሪ ስለመሆኑ ዛሬም ድረስ በተሰማራበት የትግል ጎራ በገሃድ የሚታይ ግልጽ ነው። ኢትዮጵያ አማራ ሰራሽ ነች፣ ፈርሳ በአዲስ መልክ መሰራት አለባት የሚለው የጽንፈኛው ኦነጋውያንና ወያኔውያን የጥፋት ቡድን ኦሮ ትግሬ መር አገር የመገንባት አባዜ የትርክት ማጠንጠኛው አማራን የማዳከም ብሎም የመስበር ስትራቴጂ መዳረሻ ነው። ስለዚህም በአማራው ላይ የተቃጣው መንግስታዊ ደባና የሴራ ፖለቲካ በአማራው ህዝብ ላይ እንደ ህዝብ መገፋት፣ መደፈርን፣ መበደልና መናቀን ማስከተሉ ብቻ ሳይሆን የህልውና ስጋት ውስጥም ከቶታል። በዚህም ሳቢያ አማራው እየደረሰበት ያለው አስከፊ ሰብአዊና ቁሳዊ ጥፋት፣ መፈናቀል፣ የሞራል ውድቀት፣ የዜግነት ባለድርሻነትን ከመጣስ አልፎ የሲቪክ መብት የገፈፈ አስከፊ ነውረኛ ተግባር ሆኖ እየተመለከትን ነው። በተለይ ደግሞ ሰሞኑን በኦርቶዶክስ ቤተክርስቲያን ላይ እየደረሰ ያለው ሀገር አፍራሽ ተግባር በመሆኑ እጅግ ያሳስባል። ነባርና ታሪካዊ ሴት ሆኖ የኖረችና በዓለም ልዩ ታሪክና ስፍራ ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጥንታዊውም ሆነ ለአዲስቷ ኢትዮጵያ የሃይማኖት ብቻ ሳይሆን የህግና የፍልስፍና የባህልና የምርምር ተቋም በመሆን ያገለገለች የሀገሪቱ የስልጣኔ መሰረትና ለብሔራዊ ልዕልናችን አንዷ ልዩ ታሪካዊ መለያችን መሆኑ አይጠራጠርም። ስለሆነም ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ ትላንት በነባሩ የእስልምና መጅሊስ ላይ የተካሄደውና የተካሄደ ያለውን የጥፋት ተልእኮ አጥብቆ መቃወም እንደሚገባም ተገልጿል። በአገዛዙ እየተሰራ ያለው ነባር ታሪካዊና ብሔራዊ ተቋሞቻችንን በማፍረስ የኢትዮጵያን ገጽታ በአዲስ መልክ ለመቀየር የሚደረገው እኩይ ሴራ የሃይማኖት ተቋማትን ብቻ ሳይሆን የሀገርን ደህንነት የህዝብን ሉዓላዊነት አንድነት በእጅጉ የሚጎዳ ኃላፊነት የጎደለው የጥፋት ተግባር ከመሆኑ ባሻገር ድርጊቱ ሀገራዊ ስጋቱን ስለቀጠለ ሊወገዝ እንደሚገባውም ተጠቁመዋል። ለዕለቱ ያዝነው ዜና በዚህ አብቅቷል።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የኢሃፓ ሬዲዮ የዘወትር አርብ የደብዳቤዎች አምድ መርሃ ግብር። በኦርቶዶክስ ተዋህዶ ቤተ ክርስቲያን ይፋ የወጣው የጳጳሳት አንጃ ማሬና ፍካሬው እንዲሁም የፖለቲካ አንድምታውን ማየት አስፈላጊ ነው። አንጃ የሚለውን ቃል ለመጀመሪያ ጊዜ ለሕዝብ እንዲተዋወቅ ያደረገው ኢሃፓ ነው። ኢሃፓ በርካታ የፖለቲካ የምጣኔ ሀብት የፍልስፍና ወዘተ ቃላት ከውጭ ቋንቋዎች የአማርኛ አቻፍቺ በመስጠት ያደረገው አስተዋጽኦ የሚታወቅ ነው። ይህን ካልኩ ዘንዳ ኢሃፓ በተለያዩ ወቅቶች ከስምረቱ ብቻ ሳይሆን ከውድቀቱም ጠቃሚ ትምህርት መቅሰም እንደሚቻል ደጋግሞ ማሳወቁን ማስታወስ እወዳለሁ። ኢሃፓ በተለያዩ ወቅቶች በተከሰቱበት አንጃዎች ቀላል ለማይባል ችግር በተደጋጋሚ መጋለጡ ይታወቃል። በኢሃፓ ውስጥ ለተከሰቱት አንጃዎች የመጀመሪያው ተጠያቂ ራሱ ኢሃፓ መሆኑ ሊታወቅ ይገባዋል። አንጃ ወይም አፈንጋጭ ቡድን ድንገት የሚከሰት ሳይሆን ውስጡን በፓርቲ ውስጥ እያሴሩ መረባቸውን እየዘረጉ ኋላ ላይ የእብሪት ስሜታቸው እንደ ወይፈን ያናጠጣቸውና ያሳደጋቸውን ድርጅት በሽሆናቸው እየረገጡና በቀንዳቸው መውጋት ይጀምሩና ከጠላቶቹ ጋር በግላጭ ማበራቸውን ያቀራራሉ። ለአንጃ መከሰት ዋናው ሰበብ በድርጅት ውስጥ የቡድን መዶለት የገዛ ራሳቸውን ድክመት ወደ ጎን በመተው አመራርን እንደ ቡድንና ከአመራር አባላት የተወሰኑትን በድርጅት አዳካሚነት የስም ማጥፋት ዘመቻን በስልት በማካሄድ የፓርቲን ድርጅታዊ አንድነት በማናጋቱ ሴራ ላይ ይጣመዳሉ። በዚህም የተነሳ በጥቂት የጭቃ ውስጥ ጥባቦች የተነሳ የኢሃፓ ህልውና ለፋሽስቱ ደርግ ነፍሰ ገዳዮች እየተጋለጠ ተሰጠና በኢትዮጵያ ውስጣዊ የፖለቲካ ታሪክ ከደረሱ መከራዎች እጅግ የከፋ ስየልና ግድያ ተፈጸመ። ይህ መከራ ድፍን ኢትዮጵያን አንገት አስደፋ፣ ኢሃፓን አሳቀቀ፣ እንቅስቃሴውን ገደበው። በወቅቱ የነበረው የኢሃፓ አመራር አንጃው በሽልነት ደረጃ ሆኖ ሲርመሰመስ እያስታመመ ቆይቶ ሊወስድ የሚገባውን እርምጃ ማድረጉ የሚታወቅ ነው። እርምጃው የአንጃው ቡድን ከሽልነት ወደ እባብነት ካደገ በኋላ መሆኑ የተጠቀሰውን ችግር አስከተለ። እዚህ ላይ በአንክሮ በተዘክሮ ሊታይ የሚገባው በኢሃፓ ውስጥ የተከሰተው አንጃ ነፍስ የዘራበት ወቅት ኢሃፓ ከአስመራ እስከ ገለብ ሐመርባኮ፣ ከጋምቤላ እስከ ጅጅጋ፣ ከመተማ እስከ ያቤሎ አባላቱና ደጋፊዎቹ እየተገደሉ እየታሰሩ እየተሳደዱ የነበረበት ክፉ አጋጣሚ ስለነበርና ኢሃፓ በኢትዮጵያ የፖለቲካ ፓርቲ መስረታ በተለይ ደግሞ በህቡ
በመላው ኢትዮጵያ መዋቅር ዘርግቶ የማደራጀት ተሞክሮ በሌለበት ያንጃ መከሰትን በጥንቃቄ ማያስ የገድ ነበር። ነገር ግን ፋሽስቱ ደርግና ሸሪኮቹ በኢሃፓ ላይ ካደረሱት ግፍ በአንጃው የደረሰው በእጅጉ የከፋ ነበር። አንጃው መዋቅሮችን፣ የአሰራር ስልቶችን፣ የመገናኛ ዘዴዎችን ለጠላት አሳልፎ በመስጠት የግፍ ግፍ አድርሷል። ከልብ በሐቅ ለሐቅ የቆሙ ሁሉ ሊማሩበት እንደሚገባቸው በኢሃፓ በኩል እየተደጋገመ የሚቀርበው ምክረ ሐሳብ ሰሚንጂ አድማጭ ያገኘ አይመስልም። በኢሃፓ ለሶስተኛ ጊዜ ተከሰተው አንጃ የሳር ውስጥ እባብ ሆኖ ውስጡን መርዙን ለመርጨት ሲርመሰመስ ቆይቶ ኢሃፓ የተሰኘውን በአባላትና በደጋፊዎቹ ሰማዕታት ደም የከበረውን ዘርፈውና አገርን ለመገነጣጠል የንጹሃንን ደም እያፈሰሰ የሚገኘውን ቡድን ጫማ ልሰው በደም ማፍሰስ ግብር ተሳታፊ መሆናቸው አልበቃ ብሏቸው በየመገናኛ ብዙሃኑ በኢሃፓ ምስረታ ያልነበሩና ኢሃፓን ጠንቅቀው የማያውቁ ያዙኝ ሊቀቁኝ ሲሉ እየሰማን ነው። ይህ ሶስተኛው አንጃን እንደገና ወደ ኢሃፓ ለማስገባት በሽምግልና ስም የተሞከሩ ሴራዎች እንደነበሩ አስታውሳለሁ። ከሽምግልና ተብዬው ጀርማ ቀደም ሲል ወያኔ ኋላም የውርጋጡ ኮሎኔል ቡድን እንደነበሩ በተጨባጭ የሚታወቅ ነው። በዚህ ወቅትም ኢሃፓ ያካበተው ልምድ ወደፊት ሊከሰትበት የሚችል ያንጃ ቡድንን በቅጡ እንደፈተሸ በሕገ ፓርቲው መሰረት ተገቢ የሆነ እርምጃ ሊወስድ እንደሚችል ጥርጣሬ የለኝም። በመግቢያዬ እንደጠቆምኩት ባሳለፍነው ሳምንት በኦሮሞ ስም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ለመሰንጠቅ በብልጽግናው አገዛዝና በብልጽግና ቸርች ደጋፊነት የተቧደነው የጳጳሳት ቡድን ተንኮሉ እየተሸፈነ የቤተክርስቲያኒቷ ገበና እንዳይጋለጥ በሚል የተሄደበት አሁን የተከሰተውን አስከትሏል። አመንዝራዎች፣ ወሮበሎች፣ ዘረኞች፣ ሴሰኞች ወዘተ ደባብቆ ማሳለፍ የፖለቲካ ሸርሙጦች የሆኑ የሐሰት ጳጳሳትን ቀፈቀፈ። የቤተክርስቲያኗን ክብርና አንድነት ለማስጠበቅ በቅዱስ ሲኖዶስ የተወሰኑት ውሳኔዎች በወረቀት ላይ ብቻ እንዳይሆኑ ስጋት አለኝ። ተግባራዊ ለማድረግ የሚከድበት መንገድ ላይ ጋሬጣ የሚሆነው የኦሮሞማ አገዛዝ ነውና ሕግም ፖሊስም ደህንነትም ጦር ሰራዊትም ራሱ በመሆኑ ይህንን ሴራ በኃይል ለማሳካት እስከ ደም መፋሰስ ሊደርስ እንደሚችል ሊታወቅ ይገባዋል። የፍኖተ አድማጮች እንዲገነዘቡ መፈልገው ወያኔ ኦርቶዶክስ ተዋህዶን እየነቀፈ በእድገት ጸርነት እየኮነነ በጎን ለብለብ ሃይማኖታዊ ትምህርት የሌላቸውን ካድሬዎቹን በየገዳማቱ በየአብያተ ክርስቲያኑ በመመደብ የቤተ ክርስቲያኗን መንፈሳዊ ተልእኮ በዋና ካድሬው በአባ ገብረ መድህን አባ ጳውሎስ ተብየው አማካኝነት አንድ የገንዘብና የፕሮፓጋንዳ ተቋም በማድረግ ቤተ ክርስቲያኗን ለከፋ በደል መዳረጉ ይታወሳል። ሲኖዶሱን ሲዘውር የነበረው የውሻ ሞት የሞተው አባይ ፀሐይ ነበር። የወያኔ ቡችላ የሆነ የውርጋጦ ኮሎኔል ቡድን አገዛዝ እንደ ወያኔ የኦርቶዶክስ ተዋህዶን ለመቆጣጠር እንደ በላይ መኮንን የተባለ ካድሬ እና መሰሎቹን በመመደብ የሄደበት መንገድ ውጤቱ በማዝገሙ ሳቢያ በብልጽግና ቸርችና በጎሰኛው የኦሮሞማ አገዛዝ ኦርቶዶክስ ተዋህዶ አገር ግን ጠላንና የጎሳ አገዛዝ ጸር በመሆኗ የሀገር ስንጠቃን ለማቅለል ቀድሞ የኦርቶዶክስ መከፋፈልን ለመፈጸም በበርካታ ሃይማኖታዊ ሕጸጾች የጎደፉ ጳጳሳትን በመመልመል የተጀመረው ሴራ በሲኖዶሱ ውሳኔ አይገታምና በንቃት መከታተል የግድ ይሆናል። አንጃ ከጭራው ከወገቡ ቢቆረጥ ይዳከማል እንጂ መርዙ አይጠፋምና አሁንም ክትትል የግድ ይሆናል። አንጃ ሊመታ የሚገባው መርዙን የሚቋርበት ጭንቅላቱ ነውና እየተፈተሸ የማጽዳት እርምጃ በተከታታይ ሊወሰድ የግድ ይሆናል። ጊዜው አልረፈደምና ሲኖዶሱ በኢሃፓ ከደረሱት አንጃ ክስተቶች ሊማር ይገባዋል። ወደፊትም ሌላ የሲኖዶስ አንጃ ሊከሰት እንደሚችል መጠርጠርና በሁሉም አቅጣጫ ዘብ መቆም ሊዘነጋ አይገባውም እላለሁ። በመጨረሻም ከኢሃፓ የትግል ውጣ ውረድ መማር ስህተትን ላለመድገም ጠቀሜታ አለውና ከተራ ትችት በመውጣትና በጸዳ ህሊና ስህተትን ላለመድገም ኢሃፓን አንብቡት የሚል ጥሬን በማቅረብ ደብዳቤን ዘጋው። ታዬ ቶላ ነኝ ከጎላ ሚካኤል አዲስ አበባ።
ሰላም እንደምን ሰንብታችኋል? የሰመተ ዲሞክራሲ የደብዳቤ ቻምብ ዝግጅት ክፍል እንደሆነ ለዚህ ወዳጅ ፕሮግራም አድማጮች እንደምሰምታችኋል። በአዲስ ዘመን የተበላሸው የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ አሁን የለየለት ክፍል ላይ ይገኛል። ከሸዋ የተወለዱት አቡነ ሰላማ ጎንደር እንደነበሩ ዛሬስ ለምን አይመደቡበትም? ለጥፍና በቃፍ እንጂ እንደ ኢትዮጵያ ፓርላማ የሀገር ወክልና ፈጽሞ የማይቻልና የተወገዘ ነው። ይህን ክህደት ነው ታሪክም ተደጋግሞ የተወገዘና የተጠላ ነው። ለዚህ ነው ይህ የፓርቲ መሰል የመዋቅር ጉዳይ ሳይሆን የምንስ ጉዳይ ነው የምንለው። አገዛዙ ባቀነባበረው ኦሮሞስ ከመገንጠል የሚለውን ራዕይ ለማሳካት ራስን ችሎ ቤተክህነትና ሲኖዶስ ፓትርያርክ እንዲያቆም በማድረግ ያንበሳውን ድርሻ በመወጣት ዛሬም ሙስሊሙን ማህበረሰብ ከፋፍለው አጨናግፈው በጠባብ ኦሪዶች ስር እንዳደረጉት የኦርቶዶክስ ተዋሕዶ ቤተክርስቲያንንም አሁንም በጠባብ ብሔርተኛ የኦሮሞ ጽንፈኛ የግንጠላ ቡድን ስር ለማድረግ ያደረጉት እንቅስቃሴ በቂ ነው ባይባልም አሁን ባለው ተጨባጭ ሁኔታ ሊከሽፍ ችሏል። ሴራው ግን ያገዛዝ እንደሆነ በግልጽ ነው ሊታወቅ የሚገባው። በጣም የሚገርመው ደግሞ እነሱ የሾሙት አካባቢ የተጎዳና በቂ ሊቃነ ጳጳሳት የሌሉበት ነው መባሉ ነው። ይህ የሐሰት የማስመሰል ውሸት እጅግ ፈጥሞ ተቀባይነት ሊኖረው አይችልም። የጥንፈኛ የሆዴዶች የግንጠላ ቡድን ሸራ ነው። መጠጠን የሚሰላ ቢሆን ተጎጂው አሁን ህገወጦች የተመደቡባቸው አካባቢዎች ሊሆን አይችልም። ለመሆኑ በሰሜን ኢትዮጵያ አንድ ጳጳስ በስንት አጥቢያ ላይ ነው የተሾመው? በእርግጠኝነት በሰሜኑ ባለ አንድ ወረዳ ያሉ አጥቢያዎች በምዕራቡ በአራትና በአምስት አህጉረ ስብከት ላይገኙ ይችላሉ። ስለዚህ የመጠጠን ችግር ካለ የሚኖረው እንዲያውም በሰሜኑ እንደሆነ ሊታወቅ ይገባል። ይህ ማለት ግን ቁጥራቸው ባነሰበት ለምን በስተው ይመደባሉ የሚል ጥያቄን ሊያስነሳም አይችልም። በብዙ ምክንያቶች ያን ማድረግ ይቻላልና ሐሳቡን ያነሳሁት መላመቱ በውሸት የተመላ መሆኑን ለመግለጽ ያህል ብቻ ነው። ሲጠቃለል ጉዳዩ የሚፈተው በድርድር ሳይሆን እውነትን በመጠበቅ ብቻ ነው። ድርድር ለፖለቲካ እንጂ ለቅድስት ቤተክርስቲያን ፈጽሞ አይሆናትም። ምክንያቱም ዶግማና ቀኖና ስርዓት አላት። ይህን ጊዜ ይሻሻላል፣ ይህን ጊዜ ይጠፋል። አሁን ደግሞ ያስፈልግም የሚባል ሳይሆን የነበረ ያለ የሚኖር ህግ አለ። ያንን ወደ ተግባር መቀየር ብቻ አማራጭ ይሆናል። የነፍጠኛ ሃይማኖት እየተባለ በጠባብ ኦሪዶች ሲሰነዘር የነበረውን ራዕይ እውን ለማድረግ እንዳለመታደል ሆኖ ሀገር በከንቶች እጅ ወድቃ በሃይማኖትም በፖለቲካም በማህበረሰቡም በቋንቋም እንደርጎዝም ጣልቃ እየገቡ ኢትዮጵያን ለማፈራረስ ቆርጠው የተነሱ እነዚህ ጠረዞች ዛሬም እንደ ሀገር ጸንታ የኖረችውን ትልቅ ሀገራዊ ታሪክ ያላት ኦርቶዶክስ ተዋሕዶ ቤተክርስቲያን ለመከፋፈል ሳይተኙ እየሰሩ ነው ያሉት። ይህ ደግሞ አልሳካላቸው ሲል አጀንዳ ለማስቀየር ብሎም ለማድበስበስ ያንን ወጥን ሀገር ለማድረግ በርካታ ቀጥል እየተንቀሳቀሱ እንደሆነ ለማወቅ ተችሏል። ራሳቸው የቆረጡትን ክር መቀጠል ይችላሉ። ያን የሚሆነው ግን በንሳና ዶክትሪን ከቀኖና ሳይሸራረፉ በመቀበል ብቻ ነው። እንደኔ ግን እንዲህ ይላሉ፣ ወያኔ የመሰረታቸው ሲኖዶስ ምንም እንኳን እየተፈረካከሰ ቢቀጥል ዛሬም ያንን ሲኖዶስ ወደ አባቶች ወደ ነበረበት መመለስ የሚቻለው ጥልቅ የውስጥ አደረጃጀት በማጠናከር ሃይማኖታዊ፣ ቀኖናዊ፣ ዶግማዊ በሆነ መንገድ ብቻ መንቀሳቀስ ይቻል ነው። ይህም ከኑፋቄ ትምህርት ጋር የተደበለቁ ለቅድስት ቤተክርስቲያን መገንጠል ቀዳሚ ምን አስጫውት የነበሩ በጵጵስናም በኤጲስቆጶስነት ማዕረግ የቆዩትን አውግዞ መለየት በንስሐ ካልተመለሱ ወይም ደግሞ የዘረኝነት አዙሪት ውስጥ ገብተው ከነት የሚያስነሳ ከቀኖና ከስርዓቶች የሚንቀሳቀሱበትን መንገድ አውግዞ መለየት ከነሰቦቹ እዛ አካባቢ ያለውን ነገር ማጠናከር ምዕመኑ በእነዚህ እንዳይ ውዥንብር ውስጥ እንዳይገባ ማስተካከል ያስፈልጋል። እንደ ጥቅል ጠቅላይ ቤተ ክህነት ከፖለቲካ ወጥቶ ከፍርሃት ቆፈን ወጥቶ ምዕመኑን በትክክለኛ ሃይማኖት መስመር የሚመራበት መንገድ ካላመቻቸ በስተቀር ቆጣው በሀገርም በህዝብም ላይ ነው የሚወርደው። በተለይ ሁለተኛው ቆስጠንጢኖስ አሪዮስን ከቅዱስ አትናቴዎስ በማስታረቅ የሚፈታ መስሎት ደክሞ ነበር። ይሄ ሊታወቅ ይገባል። የቤተክርስቲያን ታሪክም ስለሆነ ጉዳዩ ግን የግል ሳይሆን የሃይማኖት ስለሆነ መልሱ ይመለስ ብቻ ነበር። ቅዱስ አትናቴዎስ ምንድን ያደረገው ነገሩ እርሱ ፓትርያርክ በመሆኑ ከእርሱ ጋር በማስማማት የሚያልቅ እንዳልሆነ ቢያስረዳ ንጉሱ ሊገባው አልቻለም። ቅዱስ አትናቴዎስ እኔ ፓትርያርክ ነኝ እኔ ልፍተው አላለም። ሙሉ ቅዱስ ሲኖዶስ መጠራት አለበት ብሎ ጠራ። አሪዮስ ደግሞ እርቅ ፈላጊ መስሎ አታለለው። ነገር ግን ቅዱስ አትናቴዎስ በመንፈስ ቅዱስ የተቃኘ ስለነበር ያውቃል። ስለዚህ የኢትዮጵያ ፕሮፌሰር የተክሳን ፓፓታት ስራው ሁሉ ለእግዚአብሔር ተሰጥቶ መልካም ነው። ለብር ለፖለቲካ ለሹመት ቤት ንብረት የላችሁም። ልጅ የላችሁም። ትዳር እምትመሩት ላብሎ ላጠጡ እምትሉት ነገር የላችሁም። እናንተ አብራችሁ አስቀማችሁ ቆባችሁ ቀሚሳችሁ ብቻ ከሆነ ለምን ተሳሳላችሁ? ለምን ተዋሻላችሁ? ለምን ፖለቲካ ውስጥ ገባችሁ? ከፖለቲካ ወጣችሁ? አባቢ ሰቆላትን ትክክለኛ ማለት ብቻ ለምን አሰብኩም? የማመዛዘን የፖለቲካ የማስተራቅ ፖለቲካ ውስጥ ገብቶ እውነቱን ሙሸቱንም የምትተርኩበት የሃይማኖት መስመር ስላልሆነ ስለዚህ ከቅዱሳት ናቸው ስለተማሩ ይገባል። አትናቴዎስን እንደ ግትር ያየው በሳፍ የነበረው ንጉሱ ቢያሳደደው ስለሱን ግን አትናቴዎስ ተቀበለ። ምክንያቱም በአትናቴዎስ ውስጥ እውነተኛ ሃይማኖት እንጂ የፍራስ ቆፈና ፖለቲካ አልነበረም። እነርሱም አዲስ ሐሳባቸውን ደጋፊ ፓትርያርክ አመጡ። በዚያ ዘመን የንጉስ ጉልበት ታግዞ ቢገባ አዲሱ መንግስታዊ ፓትርያርክ አልቻለም። ህዝቡ እንኳን ይቀበል ይቀርና ያስኖረው አልቻለም። አሁንም ከዚህ የተለየ መንገድ አይኖርም። መስቀው ቀኖና ቤተክርስቲያን አከብሮ ማስከበር ብቻ ነው። ከዚህ ጮነ ሁሉ አልቀበለው። የሚቀበለው ኦርቶዶክሳዊ ይኖራል ብየም አልገምትም። ሁሉንም በቅርብ እናያለን። የኢትዮጵያ ህዝብ በመትወደው ሃይማኖት መተውባል እና ለትግል የሚመጥን ዝግጅትና አደረጃጀት መስፈተ ታገል። ኢትዮጵያ በሃይማኖት ሳትከፋፈል ሰላሙ ክርስቲያኑ ማክብሮት ክርስቲያኑ እስላሙን አክብሮት ጸንታ ይኖራል። የባለ ሶስት ታሪክ ያላት ጥንታዊት ሀገር ናት። በመራባን ተልኮ ተቀበለው እነዚህ የግንጠላ ቡድኖች ዛሬም ቅድስት ቤተክርስቲያን በመከፋፈል ኢትዮጵያን ለማዳከም የብቻን ለመዘበዝ ቅርሷን ለማውደም ለመዘበዝ ኢትዮጵያን ታሪክ የለሽ ለማድረግ ቆርጦ ተነስተውባል። ተነስ በመስራቅ ያለው የኢትዮጵያን ተነስ በመራብ ያለው የኢትዮጵያ የቆርጥ ቀን ልጅ ተነስ በሰሜን ያለው የሀገር ባለውለታ ሀገር አደራዋን ይጣለችብህ ተነስ የኢትዮጵያ ታሪክ እንቅልፍ አይደለም። ጠላት ሲመጣ በሚገባው ቋንቋ አናዞ ከሀገር ማባረር ሀገርን ቅርሷ ሳይመዘበር ታሪኳ ሳይሻክር አደራን ሳትበላ ማስቀበል ነው። ጥቂት ጠባቦች ለምንድን ነው ይሄን ያለ መከራ ሲያጠኑ ዝምታን የመረጥከው? ይሄን ለከሌ የምትተው ይሄ ለከሌ የሚመለከት ጉዳይ አይደለም። ኢትዮጵያ ግን ለሚል አሳራቱን ከፍላ ሀገር ለሚኖር ንጹህ ዜጋ የተሰጠ አደራ ነው። ይሄን አደራ ጠብቀው። የግላዊነት የሃይማኖት የአንድ ጎሳ ጉዳይ አይደለም። ጉዳዩ የሀገር ጉዳይና ጉዳይ ነው። ይሄን ደግሞ በርካቶች ታውቁታላችሁ። አደራጁ ተነሱ ታገሉ። ህዝብ እንጂ ካለ ጋራና ተራራውን እኮ አገዛዙ ማስተዳደር አይችልም። ግብር አልከፍልም ተልኮ አልቀበልም አያስተዳድረኝም ብሎ ከቀበሌ እስከ ፌደራል ያሉ ያገዛዙን ግብር አበሮች በማባረር በማሳደድ አንቀበላችሁም ብሎ በማሳፈር ብሎም ደግሞ ወቅቱ የሚጠይቀውን የትጥቅ ትግል በማዘጋጀት በዚያው ልክ በመደራጀት ኢትዮጵያ ሆና እንድትቀጥል ትልቅ ስራ መስራት ከኛ ይጠበቃል ሲል መልእክቱን ያደረሰን በድሉ አላመረው ከካዛንቺስ ነበር።
በኢህአፓ ለሚዘጋጀው ለፍኖተ ዲሞክራሲ ሬዲዮ ዝግጅት አድማጮችና ለዝግጅት ክፍሉ ሰራተኞች በሙሉ ሰላምና ጤና ለሁላችሁ እንዲሆን እመኛለሁ። የዛሬ አስተያየቴ ኡንጸረ ምሁሩ ኮሎኔል አብይ የመምህራን ጥያቄ ለመመለስ ይፈልጋል ወይ የሚልና በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የደረሰውን ጥቃት የሚመለከት ይሆናል። ወያኔ በ1968 ዓ.ም ተመረጥ ባወጣው ማኒፌስቶ ላይ ያማራንና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን በጠላትነት ፈርጆ ስልጣን ከመያዙ በፊትና ስልጣን ላይ በቆየበት 27 ዓመታት በአማራው ህዝብና በኢትዮጵያ ተዋህዶ ቤተክርስቲያን ላይ እጅግ ከፍተኛ በደልና ወንጀል ፈጽሟል። በወያኔ ተላላኪነት ያደገው ግራኛ አብይ አህመድ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን በማለት ኢትዮጵያንና ኢትዮጵያዊነትን የሚወደውን የኢትዮጵያን ህዝብ በማታለል ስልጣን ላይ ከወጣበት ወቅት ጀምሮ የአማራ ወገን ህዝባችንን የአገሪቱ መከላከያ ሰራዊትን ለወገንና ለአገር ደራሽ የሆኑትን የአማራ ልዩ ኃይልን ፋኖና ሚሊሻን አስጨፍጭፏል። ከ30 በላይ ቤተክርስቲያናት እንዲቃጠሉ ቀሳውስት እንዲሞቱና ንብረታቸውም እንዲዘረፍ አድርጓል። ከሰሞኑ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ለማፍረስ ሲኖዶሱን ለመከፋፈል በጠላትነት ቆርጦ በመስራት ላይ ይገኛል። ኦርቶዶክስ ቤተክርስቲያን በአገራችን የትምህርት መሰረት ከመሆን አልፋ ጣሊያን በእብሪት አገራችንን በወረረበት ወቅት የኢትዮጵያን አረንጓዴ ቢጫ ቀይ ሰንደቅ ዓላማ ይዛ ከቅዱስ ጊዮርጊስ ታቦትን በመያዝ በጦርነቱ በመሳተፍ ለሀገራችን ባለውለታና የኢትዮጵያዊነትም አንዱና ትልቁ ቅርስ ነው። ይህን ቅርስ ከዘረኛው አብይና ተከታዮቹ መከላከል የሁሉም ኢትዮጵያዊ ግዴታ ነው። አብይ ራሱ አስመራጭ ሆኖ ራሱ ጠቁሞ ብልጽግና ተብዬ ፓርቲ መሪ አድርጎ እንዳስመረጠው ሁሉ በወልቂጤ ባንድ ቤተክርስቲያን ውስጥ በማታ ተደብቀው ራሱን ፓትርያርክ አድርጎ ለሾመውና ለሌሎች 25 ይሁዳ ካህዲዎች ሁሉን ነገር የስብሰባ ቦታ ጠባቂዎችን ጨምሮ ያዘጋጀው በአዲስ አበባ ፔንሲዮን ቤትን የተከራየው ግራኛ ብይና አገዛዙ ነው። በሌላ በኩል ከቅዱስ ፓትርያርኩ ጽሕፈት ቤትና ከሌሎች የኦርቶዶክስ ተዋህዶ ቤተክርስቲያናት ጠባቂዎች እንዲነሱ በማድረግ በቤተክርስቲያኒቱ የውስጥ ጉዳይ ጣልቃ ገብነቱን አስመስክሯል። የዚህ ግፍ ዋና መቋጫው ኢትዮጵያ የሆኑ ተቋማት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን በዘር በመከፋፈል ልክ በኢትዮጵያ እስልምና መጅሊስ ላይ ያደረገውን አይነት ጥቃት ፈጽሞ ኦሮሚያን የመገንጠል ግብ ተግባራዊ ማድረግ ነው። አብይ በኦርቶዶክስ ተዋህዶ ቤተክርስቲያን ላይ እየፈጸመ ያለው ግፍ በመምህራን ድጋፍ እንዳይኖረው ለማድረግ ከዚህ በፊት የጤና ዶክተሮች እንዲሁም የአንደኛና የመለስተኛ ሁለተኛ ደረጃ ትምህርት ቤቶች መምህራን በቅርቡ በኢትዮጵያ የሚገኙ ዩኒቨርሲቲ መምህራንና የቴክኒክ ረዳት ሰራተኞች የደሞዝ ጭማሪ እንዲደረግላቸው፣ የቤት ኪራይ መክፈያ ገንዘብ እንዲሰጣቸው፣ የቤት መስሪያ ቦታ እንዲሰጣቸው በተለያዩ ጊዜያት የጠየቁትን ጥያቄዎች ለመመለስ ፈቃደኛ ሳይሆን ቀርቶና ጥያቄያቸውን ሲያቆሽሽ ከርሞ ጥር 15 2015 ከተለያዩ የከፍተኛ ትምህርት ተቋማት በተውጣጡ የዩኒቨርሲቲ መምህራን ስብሰባ ላይ ተገኝቶ የመምህራኑ ጥያቄ 100% ትክክል ነው፣ መመለስ አለበት በማለት የለበጣ መልስ ሰጥቷል። በዚያው አፍ ገንዘብ የለም ብሏል። በአገሪቱ ውስጥ ሁለት ቤተ መንግስቶች ይያሉ በየካ ክፍለ ከተማ የሚገኙ ዜጎችን አፈናቅሎ በ500 ቢሊዮን ብር አዲስ ቤተ መንግስት ለመገንባት እቅድ ይዟል። ያንን ትቶ ለመምህራን ደሞዝ ጭማሪ ማድረግ ሲገባው ገንዘብ ይያለኝ የለኝም እያለ ይቀልዳል። መምህራን ይህን አፈቅቤና ልበጭቤ የሆነውን ጨካኝ ግለሰብ ሳያምኑ የጥያቄዎቻቸው መልስ እስከሚመለሱ ድረስ ትግላቸውን መቀጠል ይኖርባቸዋል። ከግለሰቡ ተለዋዋጭ ባህሪ አንጻር ለጥያቄዎች መልስ ይሰጣል የሚለው ውሸትና የጊዜ መግዣ ሊያደርግ እንደሚችል መገመትም ያስፈልጋል። ሌሎች ምሁራኑ ሊጠየቁት አገራዊ ጥያቄዎች የሐሰት መልስ በመስጠት አድበስብሶ አልፏል። ከኦሮሚያ ክልል በአማራና በሌሎች ክልል ህዝቦች ላይ የሚደረገው ጣልቃ ገብነትና የሚደርስባቸውን ግፍና በደልን እንዲያስቆም ሰላም እንዲያስከብር ሲጠየቅ ግድያ በሁሉም ቦታ አለ በማለት አልፏል። እነ ሽመልስ አብዲሳ ከኦሮሚያ መጥተው በአማራ ክልል የስብሰባ መሪ የሆኑበትን ጉዳይ ወደ ጎን በመተው አንዱ ክልል በሌላ ክልል ጉዳይ ሲገባ አይቼ አላውቅም ብሏል። አቤት ውሸትና ክህደት! በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ የፈጸመው ዘርፈ ብዙ በደልን በመቃወምና ከሲኖዶሱ ጎን መቆም ተገቢ ነው። ሰሞኑን በአማራ አካባቢዎች በተለይ በሰሜን ሸዋ በሰንበቴና እንዲሁም በአጣዬ የአማራ ህዝባችን ላይ ለስድስተኛ ጊዜ የፈጸመውን ግድያ፣ የንብረት ውድመትና መፈናቀልን በማየት እና በመቃወም በአገሪቱ መሰረታዊ የስርዓት ለውጥ ለማምጣት መምህራን፣ ተማሪዎች፣ ወላጆች በትምህርት ላይ የሚፈጸመውን የዘረኝነት ጥቃት በመቃወም ለአባደሮች ነጻ የሙያ ማህበርን ለመመስረትና መብቶቻቸውን ለማስከበር ገበሬዎች ለግብርና የሚያስፈልጋቸው ማዳበሪያ እንዳያገኙ አገዛዙ ከሚፈጸመው የዋጋ ንረት ለመገላገል ሁሉም የህብረተሰብ ክፍል አባላት ተረኛውና ጠባቡ ስርዓት ከሚያደርሰው የፖለቲካ ጭቆና፣ የኢኮኖሚ ብዝበዛና የማህበራዊ ቀውስ ነጻ ለመውጣት በጋራ መታገል ይኖርባቸዋል። አለበለዚያ አብይና ዘረኛ አገዛዙ ተራ በተራ እያጠቃን አገራችንንና እምነቶቻችንን እንድናጣ ያደርገናል። የእምነት ነጻነት ይከበር፣ ህዝባችን ናፊ ነው፣ ድል በትግል ይገኛል ሲሉ መልእክታቸውን ያደረሱን መምህር ዳዊት ሱጌቦ ከዝዋይ ናቸው።
ሰላምና ጤና ይድረስ ለውድ ፍኖተ ዲሞክራሲ ሬዲዮ አድማጮችና አዘጋጆች በሙሉ እንደምን አመሻችሁ እያልኩ የዛሬው መልእክቴ ይህ ራሱን ብልጽግና ብሎ የሚጠፋ ቡድን ወስቶስቱን አሁንም ራሱን የአንድ ጎሳ መንግስት አድርጎ ካዋቀረ በኋላ ያልተነቀበት እየመሰለ ሁሉንም የመንግስት መዋቅር በራሱ ጎሳ ከታች እስከ ላይ ድረስ መጠቅጠቁ ሁሉም ዜጎች ልብ ሊሉ ይገባል ይላልኩ የዛሬው መርክቴን ጀምራለሁ። ውድ አድማጮች ሆይ ዛሬ ይሄ ራሱን አቅሎ ከህዝብ አመኔታ ካጣውዲ በብስጭት ኢትዮጵያን በጫልቱ ለመተካት እንቅልፋቱ እየሰራ መሆኑን በተግባር ያያየን ያለ ድራማ ሲሆን በሌላ በኩል ይሄ ዛሬ ሰው የወያኔና ኦነግ አጀንዳ ከመሰጸሙጪ ኢትዮጵያ ኢትዮጵያ ማለቱ አገር ወዳዱን ለማደናገር እንጂ ውሸታም መሪ መሆኑን ብዙዎች የታዘቡት ጉዳይ ሆነዋል። ከይሉንታ በታች ወርዶ በፋኖና በአማራ ህዝብ ላይ ያለውን ጥላቻ አፈና ራሱ የሱ ምንነት ራቆቱን ያስቀሩ ምክንያቶች አንዱ ሲሆን ዛሬ ደግሞ እንደ ህፃናት ብዬ ቦታው የለኮሳቸው እሳት አቅጣጫውን ቀይሮ ወደ ቤተ መንግስት መዞሩን ሲረዳ የፈረደበት አማራ አሁንም አድኑኝ ለማለት ዳርዳር ይያለ ሲሆን ለዚህ ምክንያቶች ሆናቸው ምክንያቶች ይሆነኛል በማለት ራሱ የቀፈቀፋቸው ሹሞቹን እንደ ካርታ የበወዛቸው አላሰሩኝ ሲሉ የሱን ጦስ እንፍሳስ ሁሉ በመሳሌዎቹ ላይ ጭኖ እሱ አሁንም እኔ አሻግራቸዋለሁ ኢትዮጵያ ትወስም ይያለ ራሱን እንደገና አድሶ ለማቅረብ ጥረት ላይ መሆኑን ይያየን ነው። አዎ ድንቄ መንግስት ሆኖ አገር አረጋግቶ ሲመሩ አላየንም። እንግዲህ ይህ የአገር ጠላት የሆነው ጠቅላይ ሚኒስትር ትናንትም ዛሬም ሆነ ነገ ጧት ወደ አገር ጠላቶች ላይ ሳይሆን ወደ አንድነት ኃይሎች ላይ መቀሰሩ እንዲያውም አጠናክሮ ቀጥሎበታል። እሱ ህዝቡ የነቃበት አይመስለው እንጂ እሱም ወያኔም ራባያንም አላማቸውና አጀንዳቸው አንድ ከመሆኑም በላይ በተለይም ራባያን በግልጽም ሆነ በስውር ሞክረው ያጠሰን የአገር መበተን ሴራ ዛሬ በወያኔና በአብይ በኩል ሊጎናጸፉ የተቃረቡ ይመስላል። እንግዲህ ይህ ጥላቻ የሞላበት የማራብ ሴራ ከአመታት እስከ አመታት መልካቸውን ይቀያየሩ ሲታገሉን የኖሩ ስለሆነ በታሪክ የተመዘገበና ዜጎችም ጥላትና ወዳጅም የለዩበት ታሪክ ሲሆን ዛሬ ደግሞ ለአንዴም እስከመጨረሻ ብለው የአገር በቀል የሆኑ የእንግዲህ ልጆችን አስተባብሮ ጥላቻውን በግልጽ አንግቦ ሁሉም የሰሜኑም ሆነ ምዕራቡ ዓለም መንግስታት ከመንግዴው ማፍጡ መጥቶብናል። ለዚህ ወገኖቼ የዚህ ዘመን ጦርነት ቀጥታ ከነዚህ ያሎች ጋር ሳይሆን ከላይ እንደጠቀስኩት በመሐከላችን ካሉ ጭንጋፍ ከሆኑ ከእንግዴ ልጆች ጋር ይሆናል። የነዚህ ጭንጋፍ አደርባዮች መምታትና ማሸነፍ ራሱ ለህዝባችን ለሀገራችን ለታሪካችን ሌላኛው የዓለም አቀፋዊ ታሪክ ድል ሆኖ ይመዘገባል። ስለዚህ አሁን ለኔ እንደሚመስለኝ ክንዳችንን አጠናክረን መታገል ያለብን እዚሁ ከራሳችን ጋር ካሉት ጋር ይመስለኛል። እንግዲህ እንግዳ ከመጣ በር ካልተከፈተለት መግባት እንደማይችል ሁሉ የውጭም ጥላት ከውስጥ ሆኖ በር ካልተከፈተለት መግባት እንደማይችል ሁሉ ለጥላት መሳሪያ ሆኖ በር ከፋቾች እነዚህ የኛዎቹ ናቸው። ለዚህ ጥሩ ምሳሌ ይሆናል በያልኩት በአንድ ወቅት ዛፎች በመጥረቢያ ጭፍጨፋ የተማረሩ ከየጫካው የተጣጡ ዛፎች ስብሰባ ተቀመጡና አረ ለመሆኑ እኛ ምን አጥተን ነው ይሄንን ያህል ጭፍጨፋ ይበረታብን በማለት በቁጭት ጥያቄውን ለቤቱ አቀረቡ። የቤቱም ከተወያየ በኋላ ለጥያቄው መልስ አገኙለት። መልሱንም እንዲህ ሲሉ አብራሩ። እኛ ሌላ ከውጭ የመጣ የሚያጠቃን ጠላት የለንም። የኛ ጠላት እዚሁ ከኛ ጋር ናቸው። እነሱ የኛው ጠማማዎች ለመጻቢያው እጄታ እየሆኑ ያስፈጁን ብለው ለተወካዮቹ ግልጽ በሆነ መልኩ ለተወካዮች ካሰዱ በኋላ የኛ ጠላት ከሩቅ እንዳልሆነ ሰማምነው ለጉዳዩ መላ መፍጠር ተስማምተው ስለያዩ ይባላል። እንግዲህ ወገኖቼ ከጠላት ጋር ቁጭ ብሎ ለሩቁ ጠላት ላይ ጣት መቀሰሩቻ ብዙ እጥታ ያመጣምና መጀመሪያ ከራሳችን ጋር እንታረቅ። ጠላት ማ ጠላት ነው አስቀድሞ መምታታሽው ሸፍን ነው አባባልም መረሳት የለብንም። በተረፈ ግን የአዲስ አበባ ጉዳይ ላይ አንድ የማይገባኝ ነገር አለ። እሱም የአዲስ አበባ ህዝብ ችግር ሳይኖር ችግር ፈጣሪዎቹ ችግር ፈጥሮ ለይስሙላ የአዲስ አበባ ፖሊስ የፌደራል ፖሊስ ይያለ በምን ሐሳብና በየትኛው አንቀጽ አስቦ ነው የኦሮሚያ ልዩ ኃይል ከተማውን ህዝብ በጸጥታ ምክንያት እያሳበበ ገፍቶ የሚበጠብጠው? እንግዲህ ይህ የከተማ የሁሉም ብሔሮች ማዕከል ነው የአፍሪካ የዓለም ዲፕሎማቶች ማዕከል ነው ብለን ካልን የአብይ መንግስት በብሔረሰብነት ሰክሮ አምሮ ስለዛሬ የሚሰራውን ሁሉ ረስቷል ወይም የአዲስ አበባን ህዝብ ንቀዋል ማለት ነው። ቀድሞ ነገር እሱ ጥሩ መሪ ቢሆን ኖሮ ድሮውንም የከተማውን ህዝብ ከተማውንም ኖሮ ማያውቅ አንድ ቀን እንኳን በእንግድነት ያላደረውን እንግዳ
ሰው በስልጣና በዘረኝነት ተመክቶ በከተማው ህዝብ ላይ መሾም ነውር ነው። ለሁሉም ለግድ የለሽራው ምንም እንኳን ቢዘገይም ሁሉም ነገ ዋጋውን ያገኛል። ስራ ለሰሪው ሹላ አጣሪው ኢትዮጵያ ለዘላለም ትኑር ሲሉ የነ መልእክት ያላኩልን አቶ ማሰንቆ ጉልማ ከኤርመን ተራ አልበርታ ካናዳ ናቸው።
ውድ የፍኖተ ዴሞክራሲ አዘጋጆችና አድማጮች ልባዊ ሰላምታዬ ይድረስ። በነይታ አብይ ተጠሪነቱ ሽግዜ እየጠራ ለሚሳለቅበት ኢትዮጵያ ሳይሆን ለኦነግ ነው ቢባል ሌላ ሳይሆን ሐቅ ሐቁን መናገር ነው የሚሆነው። የዛሬው ኢትዮጵያ ያለችበት ሲኦላዊ ሁኔታ የተጠነሰሰው በራሱ ባብይ ነው። ጃዋር መሐመድን ከነ ኦኤምኤኑ ከአሜሪካ ዳውድ ኢብሳን ኦነግ ሸኔ ከሚለው አሸባሪ ቡድኑ ከኤርትራ እነ ለንጮለታን ጋላሳ ዲልቦን የአረመኔው ጃራ አባገዳን እንዲሁም በቅርቡ ከግብጽ እስር ቤት አስፈትቶ አምጥቶ የኦሮሞ ልዩ ኃይል የሰላምና የጸጥታ ኃላፊ አድርጎ የሾመው ከኦነግ ወታደራዊ አዛዦች አንዱ የሆነውና ከስዊድን ስደት የመለሰው የቀድሞ የኦነግ ወታደራዊ አዛዥ የነበረው ብርጋዴር ጀነራል ኃይሉ ጎንፋን በሰውር የኦሮሞ የጸጥታ ኃይል እንዲመራና በቀጥታ በሱ እንዲታዘዝ ያደረገበትና ሌሎችም ብዙ ብዙ የኦሮሞ ጽንፈኞችን ያሰባሰበው ሌላ ማንም ሳይሆን አብይ ነው። ታዲያ ዛሬ በኢትዮጵያ ውስጥ እየተካሄደ ላለው አማራው አፋሩና ኦርቶዶክስ ተዋህዶ የዘር ማጥፋት ፍጅት ማን ነው ተጠያቂው ብሎ መጠየቅ በራሱ ጨርሶ ማሰብ ከተሳነው አእምሮ ብቻ ነው የሚጠበቀው። ሳዊሮስ በሚል የሚጠራውና ከሰሞኑ ራሱን ጳጳስ ያደረገው ግለሰብ በተግባር አገር አፍራሽ የፖለቲካ ሴራ ተከፋይ በመሆኑ ትክክለኛ የእምነት አባቶች በሚጠሩበት መንገድ አባታችን በሚል መጠራት አለበት ብያላምንም። የኦሮሞማው ኢትዮጵያን የበፈተን እንቅስቃሴ ተካፋይ በመሆኑ ቀደም ሲል ከኦነግ አመራሮች ጋር በውጭ ሲመክር እንደቆየ መረጃዎች አሉ። ኦርቶዶክስ ተዋህዶን ለመከፋፈልና ለማዳከም ብሎም ህዝብን አስተሳስረው ያቆዩ ጥንታዊ የእምነት ተቋማትን ማጥፋት ኢትዮጵያን ከማፍረስ እቅዳቸው ጋር የተቆራኘ በመሆኑ በአገዛዙ ምርጥ ወታደራዊ ክፍል ሪፐብሊካን በሚባለው በጥበቃ ተደርጎለት ራሱን ጳጳስ ማድረጉ ብቻ ሳይሆን ሌሎች 25 የሚሆኑትንም በስሩ ሾሟል። በዚህ የዘረኞች ሴረኞች ጉዞ ያብይ ተላላኪ የሆነው ዳንኤል ክብረት የወርደት ወርደት ቢባል ይቀላል አንዱ አማካሪ ነው። አገዛዙ ደህንነቱን ሲያስጠብቅ ማፈሪያው ዲያቆን የዚሁ ሲኖዶስን የመፈንቀል ዓላማ አራማጅ ነው። መቼም አገራችን ፈርዶባት ብዙ ብዙ ሽፈራው ሽጉጤዎችና አገኘው ተሻገሮች ተፈጥረውባታል። ትንሽ ወደ ኋላ መለስ ብለን የታሪክን ኋላ መስታወት በጨረፍታ ብናይ አገራችን ኢትዮጵያ በረጅም ታሪኳ በየጊዜው ከውጭም ሆነ ከውስጥ የተነሱ ጠላቶቿን በመከላከል ብዙ ጦርነቶች፣ መሰናክሎችና ፈተናዎች እንዳለፈች ቢታወቅም ሁሌም በጀግኖች ልጆቿ አርበኝነት ሉዓላዊነቷንና ነጻነቷን ጠብቃ የዘለቀች ስትሆን በተመሳሳይ ታሪክ አቻ የሆኑ አገራት መኖራቸው አጠራጣሪ ነው። ይህ እንቢ አንገዛም አንበረከከም ከውርደት ይልቅ ሞትን በሚመርጡ ቆራጥ ልጆቿ ተጋድሎ ተከብራ የኖረች አገር መሆኗና ይህ አኩሪ ታሪካዊ ማንነት ለዘላቂ ጥቅማቸው ስጋት የሆነባቸው ባዕዳን ብልሹ አገዛዞች በከፈቱት ቀዳዳ ውስጠ ምስጢራችንንና ደካማ ጎናችንን ሲያጠኑ ቆይተው በሰሜናዊ ኢትዮጵያ የተነሰሱት ሴራ እግር አውጥቶ ትግራይ ገባ። ከተራ ሽፍትነትም አልፎ በባዕዳን ድጋፍ ተደራጅቶ መንግስታዊ ስልጣን ያዘ። የባንዳ የልጅ ልጆች የአድዋ ሽንፈታቸውን የመሳፍንት ዘመን ቁርሿቸውን ለመበቀል እድሉን ያገኙበት፣ ባዕዳን የሚፈነጩበት፣ ዜጎቿ የሚሸማቀቁበት፣ ማህበራዊ እሴቶቿና ታሪካዊ ቅርሶቿ ላይ የዘመቱበት፣ ብሔራዊ ሀብቷን የዘረፉበት፣ ዜጎቿን ክልል በሚባል ጉሮኖ አፍነውና ከፋፍለው አቅም ያሳጡበት አንጻራዊ የታሪክ አጋጣሚ ነበር ለማለት የምንችል አይመስለኝም። ጽንፈኞች የሚጋሯቸው ብዙ ጉዳዮች ቢኖሩም ጎላ ብለው ከሚታዩት የአንዱ ጥበት በጎጥ ሌላኛው ባስተሳሰብ ይሁን እንጂ ሁለቱም ያው ጠባቦች ናቸው። አስተሳሰበ ጠባቡ ዛሬ ኢትዮጵያ ያለችበት ሁኔታ ወያኔና የሱኑ አገዛዝ ያስቀጠለውን ኮሎኔል ከመጠየቅ ይልቅ ልክ ጎጠኛው ሚኒሊክን እንደሚከሰው ሁሉ ይህ አድርባይ ክፍልም ቋንቋ ዘርና ሃይማኖት ልዩነትን የሚጸየፈውና
ያገሪቱን ዜጎች በአንድነት አደረጃቶ ሉዓላዊና ማህበራዊ ፍትህ የሰፈነባት ኢትዮጵያን ለመፍጠር የታገሉትን የኢህአፓ አባላት ይከሳል። ሁለቱንም ክፍል አንድ የሚያደርጋቸው ሌላው ባህሪ ደግሞ ብዙን ጊዜ ላንዱ ወይም ለሌላው ያገሪቱ ጣራት ያደሩ መሆናቸው ነው። የመጨረሻ ታሪካቸው የአገር ክህደት ታሪክ ነው። ከበስተምዕራቡ ሲያካፋ አዲስ አበባ ላይ ጃንጥላ የሚዘረጉ አጎብዳጆች ያን ያባቶቹን ጀግንነት ወርሶ ዜጎች በባዕድም ይሁን ባሻንጉሊት አምባገነን ተረግጠው መገዛት የለባቸውም ብሎ እስካንገቱ የታጠቀውን ጁንታ በወኔው ክብር ብርክ ያስያዘ የነበረውን ጀግና ትውልድ ታሪክ በማጠልሸት ቀጣዩን ትውልድ ካለፈው ተመክሮ እንዳያገኝ ድልድዩን ያፈርሳሉ። ሌላኛዎቹ የአገር ገመናዎች ደግሞ ነውር የሚለው ቃልም ሞገስ የሆነባቸው የኦሮሞ ጽንፈኞች ይገኛሉ። አገር በቀል የሆነውን ፊደል ጠልተው ጥቁር ዘር ሙሉ የሰው ልጅ አይደለም ብለው እንደ ዕቃ ሲሸጡና ሲለውጡ የነበሩትን ቅኝ ገዢዎችን ፊደል የሚመርጡ የቅኝ ገዢ ወራሪ ጣሊያን ላይ የተገኘውን ድል በመላው ዓለም ላለ ጥቁር ሕዝብ የነጻነት አርበኞች የነጻነት ምሳሌ ያደረጉትን ጦርነት በድል የመሩት ንጉሥ ታሪክን ለማጠልሸት አወሊን መቆማቸው ሳይንስ የመንጋዎቹ መሪዎች ኦነጎቹ በቆየ የበታችነት ስሜት አእምሯቸው ተናውጦ የቀበጣጠሩትን ታሪክ አድርገው መለስ በኮረጆ ግልበጣ ባልተወጣው ሽንፈት ተበሳይቶ የተነቀረውን ከንቱ ስንኝ ማዝረጃ አድርገው ፊንፊኔ ከኛ በሚል ያንድን አገር መናገሻ ከተማ አንድ ጎጥ በወረራ ባለቤትነት እንዲወስድና ሃይማኖትንም ሊያካልሉ የፖለቲካ አይነ ስውር ሆነው ከየግድግዳው ይላተማሉ። በዚህም ተባለ በዚያ ከንቱ ቅዠት ካልሆነ በስተቀር ኢትዮጵያ እንዲህ በቀላሉ ባለ ሳምንት የጎሳ አለቆች አፍርሰው የሚሰሯት አገር አይደለችም። ለዚህም ነው እውቅ የታሪክ ምሁራን ይህን የኦሮሞ ጽንፈኞች የቃዡበት የፊንፊኔ ከኛ ተረት ተረት ቦታው ትምህርት ቤት ሳይሆን ራቅ ወዳለ የቆሻሻ ጉድጓድ አርቆ መቅበር ነው ያሉት። ኢትዮጵያ በአርበኞች ልጆቿ ነጻነቷን ትቀዳጃለች። ነጻነት ይልቃል ከሽሮ ሜዳ አዲስ አበባ።
እንደምን አላችሁ ውድ የሃፓ ቤተሰቦችና የዚህ ፕሮግራም አድማጮች። አደራ ተጠንቀቅ። አጀንዳዎች ሁሉ ትኩረትን እንድትነቅል ነው። በየዕለቱ በጥላት አጀንዳ ይቀርጽልሃል። ይህ አጀንዳ ግን ያስከውን ለማስጣል ነው። አሁንም አጀንዳን አትልቀቅ። ከሰማይ በታች ምንም ተአምር ይመጣ አይነህን ከኢትዮጵያ ላይ አትንቀል። ዘላለማዊ ቤትህን ያፈርስ ተኩላዎቹ መጥተዋል። ተጣምረው በአምላካቸው ባጋንንቱ ኮሎኔል አብይ እየተመሩ ስለመጡበት ከበርህ ቆመህ ጠብቅ። ፋኖን ሲያስሩ ኦህዴድና በአብይ ተናበው ነው። አጣዬ ሸዋሮቢት ኬሚሴ በኦህዴድ ብልጽግና ግልጽ ወረራ ሲያደርግ በአብይ በዝምታ ተባብሏል እንዳትናገር ተብሎ። ነገር ግን ይህ ሁሉ የህዝብ ትኩረት ለመበተን የታቀደ በመሆኑ ማንኛውም ዜጋ ከቤተ ክርስቲያን ወይም ደግሞ ከዕለቱ አጀንዳ ከኢትዮጵያ ላይ አይኑን ለሰከንድ አይንቃል። ጦርነቱ የቤተ ክርስቲያን ጉዳይ በግርግር ለማስፈጸም የተፈበረከ ነው። እሱን ብረት ያነገቡ ጀግኖች ይዋጉታል። ሌላም ተጨማሪ አጀንዳ ማወርወሩ እንደማይቀር ተዘጋጅተ መጠበቅ አለብን። ያገዛዙ ሚዲያዎች ያጣየ ዜና ሳይሆን የትራምፕ ፌስቡክ መክፈትን በጉጉት እየጠበቁ ነው። አራት አመት ሙሉ ብታይ ብትሰማ ድንጋይ ላይ ውሃ እንደማፈስ ሆነ። ዛሬም ምንም ሳይገባ ደፍኖብህ ነገር ግን እሱ ምን ያድርግ ብቻው ሆኖ እያልክ እሱ አይደለም ከታች ያሉት ናቸው እያልክ የምትደነዝዝ አልፎ ተርፎ ለነፍሰ በለው ጠበቃ ሆነ ለምትቆም ዛሬም ለምትጀጃር ሁሉ የንጹሃን ልቅሶና ሀዘን እንዲሰማ በትንሹም ቢሆን አንተም ቤት ገብተህ አስተምር። በማወቅ ባለማወቅ ከጥላት ጋር ተሰልፈህ በንጹሃን ዋይታና ለቅሶ ላይ እየተገባበትክ ህመማቸውን የምታቃልል የምትሳለቅ አንተ ሀገር ሻጭ ግፈኛ፣ ግፍህ ከሁሉ በላይ የከፋ እንደሆነ አወቀው። ጥላትህ መግደሉ ሳይንስ በሞት ላይ ዘራበት ባህል ንጹህ ህዝብ ከተማ ቃጠሎ የንጹሃን ሞት እና ስደትን ችላ ብሎ ስለግለሰብ ፌስቡክ ፔጅ መክፈት ይዘግባል። አሳፋሪ የሀገር ባንዳና ጠላት አሸርጋጅ አንተን ብሎ ጋዜጠኛ። አዎ እውነት ነው። ያገዛዙ የነሰበለው ስራ ተለጣፊ የሆነ ጋዜጠኝነት ከመተሰራ ባትወለድና ባትፈጠር ይሻል ነበር። ለምን ብለህ ጠይቅ። ጋዜጠኛ ሚዛናዊ ሲሆን ለተከፋም ለተደሳም ለሞተም ለቆመም ሚዛናዊ ሆኖ የሚዘግብ እንጂ ተለጣፊና ውሸታም የጋዜጠኝነት መስፈርት እንደማያሟላ ልታውቀው ይገባል። አንተ ተነቃህ ሲባካነሳ አንተ ፋታነሳም ዝምታ ተነቃህ እጅን አጣልፈ ቁጭ ብለህ እንደ ጥላት አንተም ሞተህ በዜናና ኢንተርኔት ጠብቀ ማየት አስነቋል። አግሩና አበጠራ ዘነጣ ስለወገነ ሞትና ስቃይ አይተህ ሰምተ ቸል ብለህ አምስት ዓመት ሙሉ ማየት ማንንም ተራ አቅመቢስ መንገደኛ እንዲያርድ አድርጎሃል። ንጹህ ስለወገናችሁ ማትጨነቁ እየሰማችሁ ማትናገሩ ካሁን በኋላ ይውቃ ለንዛዜ ይውቃ ጠልቆ ይሰማ የጊዜ ጉዳይ እንጂ አንተም አይቀርልህም። የሞት ያለው ራስን በማስናቀህ ነው። ተነስ የምትችል በገባህና ባወቀው ልክ ታገል። ያልገባህን የተሻሉትን ጠይቅ። የገባህን ደግሞ ሳትሰስት ሳትሸሽግ ለሀገር አስረክብ። ለአንድ ጽንፈኛ የወሊድ አርቲስት በመቶ ሺዎች ሲነሱ እንዴት ለዚህ ሁሉ አማራ መነሳት ይሳነዋል? በጣም ያሳዝናል። ካሁን በኋላ ይብቃ ካልተባለ በስተቀር መከራ የሚያጠኑበት ጥላቶች እንኳን ከመደገዝ ካልተፋ በስተቀር አያቆሙም። ለአንድ ጽንፈኛ የወሊድ አርቲስት በመቶ ሺዎች ሲነሱ እንዴት ለዚህ ሁሉ አማራ መነሳት ይሳነዋል? የጋረዳ ያደነዘዘ አዚም በተጋድሎ አስወግደው እና ካንዲ ጀግና ልጅ የሚጠበቀውን አድርግ። አምስት ዓመት ሙሉ አንድም ሙከራ አለማድረግ እጅግ ያስንቃል። አሁን ግን በቃ የኢትዮጵያ ህዝብ እረፍት ለማንሳት ጠላት ትላንትም ዛሬም ነገም ሳይታከት እየሰራ ነው፣ ወደፊትም ይሰራል። የህፃናትና የአረጋውያን ማንገላታት፣ የንብረት ውድመት፣ አረመኔያዊ ጭካኔ በተሞላበት መልኩ ግድያ መፈጸም፣ በጥቅሉ የህዝብ ህልውና አደጋ የሆኑ ወረራዎችን ለመከላከል ብሎም አጸፋዊ ምላሽ ለመስጠት የሚያስችል ቁመና ላይ መገኘት ተገቢ ነው። ምንም እንኳን ጥላቶቻችን በመካከላችን አንድነትና ትብብር እንዳይኖር በርካታ የስራ ድግሶችን ደግፈው ለማራራቅ ሞክረዋል፣ ባይሳካላቸው ራሳችንን ከተለያዩ አልባልታዎች በሬ ወለደ አጀንዳ ማስቀየሪያ ወሬዎች በመጠበቅ በህልውናችን ላይ የተቃጣውን አደጋ እናስወግድ። ኢትዮጵያዊ ኢትዮጵያን ካልመሰለ ምን ዋጋ አለው? ከቀጥረኞች አጀንዳ ወጥተን ህልውናችንን እናስቀጥል ሲል አበበ አንተነህ ከባህር ዳር መልእክቱን አጠቃሏል።
የተለመደው ሰላምታዬ ለፎነተ ዲሞክራሲ ሬዲዮ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሬዲዮ ፕሮግራም አዘጋጆች አድማጮች እንዴት ከረማችሁ እያልኩ እቺ መልእክቴን እንድታስተላልፉልኝ በአክብሮት ጠይቃለሁ። የጎረሱት በሶ ይወጣል ደም ጎርሶ። አብይ አህመድ በሚመራው አገር ውስጥ የራሱ የፖለቲካ ድርጅት የሆነው ኦነግ ቤተክርስቲያናትን እያቃጠለ እያረደ ማቆም አቅቶት ከባህር ማዶ ድረስ ሄዶ የቤተክርስቲያኑን ጥቅምና ክብር ያስከብራል ብሎ መጠበቅ ከሞኝነትም በላይ ጅል ነው። ከዚህ ቀደም በኢትዮጵያ የፕሮቴስታንት መስፋፋት 50ኛ ዓመት ሲያከብር ያደረገው የዘለፋና የማጣጣል ንግግር መረሳት የለበትም። እዚያን ጊዜ አምላክ የቅራቅንቦ አምላክ አይደለም ሲል ጽላቱን፣ መጽሐፍቱን፣ ጃንጥላውን፣ ከበሮውን፣ ጽናጽሉን፣ ቃጭሉን፣ አልባሳቱንና መቆሚያውን በቅራቅንቦነት መድቧቸዋል። ቤተክርስቲያንንም ልትውጥ አፏን የከፈተች አንበሳ ግን በጽናታችን የተሸነፈ ሲል ተዛብቶባታል። ታዲያ ኦርቶዶክስ እምነት ይጨነቃል ተብሎ ይታሰባል? በጭራሽ። በጃልሜዳ የጥምቀት አከባበር ላይ ያደረገው አንዱ የኢትዮጵያን ሰንደቅ ዓላማ አረንጓዴ ቢጫና ቀዩን ሲያይ የሚያንቀጠቅጠው የኦነጉ ሹመኛ ቀጀላ መርዳሳ ነበር። እሱም የበዓሉን ታሪካዊና መንፈሳዊ እንዲሁም ኢትዮጵያዊነትን ይዘቱን በማኮሰስ በዋናነት የቱሪስት ገበያ የኢኮኖሚ ምንጭ አድርጎ የማቅረቡን ድፍረትም ታዝበናል። ከዚህ አገር ጠልቆ መስሎች የተለየ ኢትዮጵያዊነት ተአምር አይጠበቅምና ችላ ብለነዋል። እነዚሁ ጉደኞች ክልላችን ብለው በመስመር ዘርግተውና ሳይመው ቦጭቀው በያዙ በአዲስ አበባ ክፍለ ከተሞች ባለሚኮራና በጀሞ የሚኖር ኦርቶዶክሳዊ ክርስቲያን ህዝብ ጥምቀትን በሚፈልገው መንገድ እንዲያከብርና የሚኮራበትና የሚወደውን ሰንደቅ ዓላማውን እንዲያውለበልብ ከልክለውታል። ባለፈው ዓመት አምስት ወጣቶች ህይወትም ለማለፉና ለብዙዎቹ መቁሰል ምክንያት የነበረው የዋይብላ ማርያም የመልስ አከባበር እንደነበረ አይዘነጋም። በዛሬው ጥምቀት አከባበር ላይ ግን ምንም እንኳን ቄሮ የተባለ በእኛ ቀሮ የምንለው ሐላቀር የኦነግ መንጋ በመንግስት ጸታይሎች ሽፋን ድንጋይ በመወርወር ትንኮሳ ባይቀርም ምዕመናኑ በተለይም ወጣቱ ትዕግስት አስተዋይና ብሎን ቆራጥነት ታቦቷን በደማቁ ኢትዮጵያ ሰንደቅ ዓላማና መዝሙር ዘፈን አጀበው ከመንበሩ አድርሰዋል። በተመሳሳይም ለሚኮራ ቡሌ ቡልቡላ ገሞ ደብረዘይት የተባለ ወጣት እንዲሁ የሥርዓቱ የኦነግ አሸባሪዎች የትንኮሳ በማድረግ በመናው ላይ ጥቃት አድርሰዋል። ከዚህም ውስጥ በቡልቡላ ቡልቡላ የደረሰው ከፍተኛ ነው። ወጣቶቹ የኢትዮጵያ ሰንደቅ ዓላማና የአጼ ቴዎድሮስ ምስል ያለበት ቲሸርት በመልበሳቸው የጸጥታ ኃይሎች በከፈቱት ተኩስ ጊዳኔ ታዴ የተባለ የታክሲ ረዳት ወጣት ህይወቱ ስታልፍ ሌሎች አምስት ወጣቶች ከባድ የመስኩል አደጋ ደርሶባቸው በሕክምና ላይ እንደሚገኙ ያገኘነው ዜና ያረጋግጣል። የወጣት ጋዴን ታዴ አስክሬን ወደ ትውልድ ቦታ ጎጃም መሄዱንም ሰምተናል። ፈጣሪ ነፍሱን በጻድቃን ቦታ ላይ ያስቀምጣት እንላለን። ጎሰኛና ጸረ ሕዝብ ስርዓት እየደገፉ በህይወት ከመኖር ይልቅ ለአገርና ለህዝብ ሲሉ መሞት ያውነት ነው። በአጠቃላይ ሲታይ የዘንድሮ የጥምቀት በዓል ካለፈው ዓመት የተለየ ነበር። አማራ፣ ትግሬ፣ ኦሮሞ፣ ጉራጌ፣ ጋሞ፣ ሲዳሞ፣ ወላይታ፣ ሶማሌ፣ ጋምበላ ወዘተ ሳይል በሰሜን፣ በደቡብ፣ በምስራቅና ምዕራብ ኢትዮጵያ ከዳር እስከ ዳር ወጥቶ አንድ ላይ ሆኖ ያከበረበት የአንድነቱን ልክና መጠን ውርደትና ስፋቱን ያሳየበት ነበር። ህዝቡ ከቆረጠና በአንድ ላይ ከቆመ ያሰብነውና የምንፈልገውን ለማግኘት እንደማይሳነው ይህ ትልቅ ምሳሌ ነው። በዚህ ጥምቀት በዓል ላይ ከታዩት አኩሪና ኢትዮጵያነት ያንን መንፈስ በሙስሊሙ እምነት ተከታዮች በኩል የታየው የአብሮትነትና የአንድነት መከባበር መተሳሰብ ነው። በድሬዳዋ፣ በጎንደር፣ በጅጅጋ፣ በደሴ፣ በአዲስ አበባ መርካቶና ቄራ ምዕመናንና የምግብና የመጠጥ ዝግጅት አድርገው ማስተናገዳቸው ለጸረ አንድነት ኃይሎች ተጨማሪ ራስ ምታት ሽብር የለቀባቸው ሆኗል። ኦርቶዶክስ ተዋሕዶ ኢትዮጵያን ነች የማለቱ ሚስጥር የተገለጠበትና የተረጋገጠበት ይህ የጥምቀት በዓል አከባበር ነው። በዚህ አበሳጭ የስርዓቱ ፖሊሲ ወጣቶችን እያደነ በየእስር ቤቱ ማጎሩን አሁንም ተያይዞታል። የቆሰለ ነውር ሆኗል። ግን መፈራገጥ ለመላላጥ ካልሆነ በቀር የህዝቡን የለውጥ ማዕበል የሚቀለብ ሰው አይሆንም። የተከፈለው መስዋዕትነት ተከፍሎ የኢትዮጵያ ነጻነትና የህዝቧ ይረጋገጣል። ለጥምቀት ያለ ቀሚስ ይበጣጠስ ብሎ ያለውን የክት ልብሱን ለብሶ አምሮና ተውቦ የወጣው ህዝብ ለነጻነቱና ለአገሩ አንድነት ከልቡ አምቆ ያስቀመጠውን ድፍረቱና ቆራጥነቱን ፊት ለፊት አውጥቶት ቢጠቀምበትና የሰፈነውን የጎሰኝ ስርዓት ቢታገል ማሸነፍ የሚችል መሆኑ ይህ ጥምቀቱ በዓል አከባበር ለድሉ ምሳሌ ነው። ሌላው በዚሁ የሎሚ ኮራ ውስጥ የዛፍ አደባባይ በሶስት ሚሊዮን ብር ወጪ በስምንት ወር ውስጥ እሰራለሁ ብላ የኦነግ ኦህዴድ ከንቲባ አዳነች አቤቤ መጀመሩ ይፋ አድርጋለች። በዚህም በዚያም ብሎ የስርቆትና የዘረፋ ሰበብ መፍጠር እንጂ የነዋሪ ህዝብ አጣዳፊ ችግር አደባባይ ሆኖ አይደለም። የመኖሪያ ቤቱን እያፈረሱበት ተወልዶ አድጎበትና ከሚኖርበት ቦታ እያፈናቀሉ ለህዝብ ጥቅም ተሰራ የሚሉ ቀልድ ይዘቱ የሌብነት በር መክፈት መሆኑን ያለፈ አይደለም ከመሆን አያልፍም። አማራው ክልል በአዴን በተባለው የኦነግ አሽከር ፋኖን የሚያሳዱ ተግባር እንደቀጠለ ነው። የጥምቀት በዓሉን የሚያከብረው የፋኖ አባላት የአፈና ቡድን አሰማርተዋል። የወልቃይትንም የራያ መሬቶች አሳልፎ ለመስጠት በሚያመቸው መንገድ ሁሉ ሙከራ ለማድረግ ላይ ነው። አይኑን በጨናጠበው ደመቀ መኮንን የተባለው የስርዓቱ አጋሰስ የድፍረቱ ድፍረት የአማራውን ወጣት ለመሰብሰብ ጥሪ ማድረጉን ሰምተናል። ይህ ጅላጅል ባለፉት 30 ዓመታት በአማራው ላይ የፈጸመው በደል ሳይረሳ በዚህ ድፍረቱ በዝምታ መታለፍ የለበትም አንልም። በስልጣን ወንበር ዙሪያ የሚያንዣብበው የመንጠቅ አደጋ ለመከላከል የመደበቂያ ጉድጓድ ለመቆፈር አስቦ ያደረገው ሙከራ ከመሆን ያለፈ አንልም። ሙከራው ግን ይከሽፋል። በሱና መስሎች በአዴን ተብዬው የባንዳ ስብስብ የሚከበር የአማራ መብትና ነጻነት አይኖርም። በአንጻሩ የወያኔ ደጋፊ በሁሉም ከተማም በተለይም በአዲስ አበባ ውስጥ የሚገኙ ታላላቅ ሆቴሎች ውስጥ አስረሽ ምችው ድግስ አዘጋጅቶ ሲጨፍር ሰንብቷል። የምንጠይቀው የትግራይ ወገኖች ለምን ተደሰቱ ሳይሆን ለምንና በምን ምክንያት ለመጨፈር ተነሳሱ የሚለው ነው። ከ600,000 በላይ የተጨፈጨፈበት ማህበረሰብ ኢትዮጵያዊነቱን ተገፎ በጎሳ አጥር ውስጥ ተከርችሞ የኖረ ህዝብ ለመከራ ያጋለጡትን በስሙ የነገሩትን ወንጀለኞች ለፍርድ ይቅረቡልኝ ይላል እንጂ እንደ ድል አድራጊ ከብሮ ይዞ የሚደልቅበት ምክንያት አይታየም። አሁንም ከላይ ኢትዮጵያ ወገኑ በተለይም ካማሮ ሰው ጋር የነበረውን የጋራ ማንነት ህብረት አድሱ እሱና ሌላው ኢትዮጵያዊ መከራ ሲቀርስ በስክጭት የዳረጉትን የዩና የዩኔክስ ወስቦች ታግለው መጣ እንደሮበታል። ያ ሲረጋገጥ ብቻ ነው ወንተኛ ደስታና ጭፈራ የሚኖረው የጋራ ደስታና ጭፈራም የሚሆነው። አብይ አህመድ ህዝቡን ለማጭበርበርና የዛለ ጉልበቱን እንደገና ለማጠናከር ከሰባ በላይ የሚሆኑ የተለያዩ ሰዎች ሲያገለግሉ የነበሩትን አድራዮች በሌሎች ታማኝ መተካቱ ተሰምቷል። ወጣም ወረደም መሰረታዊ ለውጥ አያመጣ ህዝቡ ሁልቻ ቢለወጥ አያጣፍጥም ብሎ ተረቶባቸዋል። እኛም ውሃቀዳ ወመልስ ወይም ሸዋመሆነ ጠጠር ወይም ድንጋይ ዘር ብለነዋል። በዚህ በኩል ሊፈጽም የሚፈልገው አንዱና ዋናው ተግባር የሀገሪቱን ተቋማትና የሀብት ዘርፎች በነፃ ገበያና በግልዩሳ ስም ለባዕዳን መሸጥና መለወጥ የሚያስችል የኢኮኖሚ ፖሊሲ ማስደቅና ተግባራዊ ማድረግ ነው። የምዕራባውያን በተለይ የአሜሪካን ፍላጎት ይህ ነው እንዲሆንላቸው ነው። እነሱ የማይቆጣጠሩት ሀገርና ተቋም ገደል ቢገባ ደንታቸው አይደለም እንዲፈራረስም ያላሰለሰ ጥረት ያደርጋሉ። ከወያና ከሆነ ጋር ያስተሳሰረቸውን በአማራው ላይ እንዲረባረቡ ያደረጋቸው ይኸው አቋማቸው ነው። ስርዓቱ በዘረጋው የውይይት ብሔራዊ መግባባት ኮሚቴ ስም የተቋቋመው ቡድን ስርዓቱን በማዳም ለባሰ ስቃይና መከራ የሚዳረግ እንጂ ለችግሩ መፍትሄ አይሆንም። እውነተኛ እርቅና ሰላም በህዝብ መካከል የሚደረገው መቀራረብና ችግሩ ተወያይቶ የሚፈጠረው መፍትሄ ነው። ለዚህም ህዝቡ ይወክለኛሉ የመጣቸው የህግ ባለሙያዎች፣ የሰብአዊ መብት ተሟጋች ድርጅቶች፣ የሲቪክ ማህበራት፣ የሙያ ዘርፍ ተወካዮች፣ ወጣቶች፣ ሃይማኖት ተቋማት፣ በኢትዮጵያዊነታቸው የሚያምኑና ለአንድነት የቆሙ የየጎሳው ተወካዮች የሚካተቱበት አገራዊ መልክ ያለው ኮሚቴ ሲመራ ነው። ከዚህ የተሻለ መውጫ መንገድ የለም። የአብይና የመሰሎቹ መንገዶች ሁሉም ወደ ሲኦል የሚወስዱ ናቸው። ህዝባዊ ትግሉ ይቀጣጠል፣ ጎሰኞች ስርዓት ይደመሰሳል፣ ኢትዮጵያ ለዘላለም ትኑር፣ ተስፋዬ ዘለቀ ከመካከለኛው ምዕራብ አሜሪካ። አመሰግናለሁ።
ሰላም ጤና ይስጥልን። የደብዳቤዎች አምድ ዝግጅት ክፍል የአማራ ልዩ ኃይል መጨረሻ ምን ይሆን? አሁን ይሄ እዚሁ ሸዋ ውስጥ የፈረሸነ የአማራ ልዩ ኃይል ነው ቢባል ማን ያምናል? ከወራት በፊት የአማራ ህዝብ ነበር እንዲህ በጅምላ የሚቀበረው። አሁን ከህዝቡ ወደ አማራ ልዩ ኃይል ተሸጋግሯል። ከወልቃይት፣ ከራያ፣ እዚሁ ሸዋና ደቡብ ወሎ የሚገኘውን የአማራ ልዩ ኃይል ፓርቲሽን ጦርነት መሳይ በኦነግ ስም አገዛዙ ከፍቶ በተገኙበት ባልተዘጋጁበት መረሸን ጀምሯል። በዘር ኦሮሞና ቅማንትም ነን የሚሉ የአማራ ልዩ ኃይልን እንዲመሩትና እንዲያዙት አድርጎ በየትኛውም የጦር ግንባር የማይማረክ እጅ የማይሰጠውን በምንም ተአምር በዚህ መልኩ በጅምላ የማይረሸነውን የአማራ ልዩ ኃይል በዚህ መልኩ እያስጨፈጨፉ ልክ እንደ ህዝቡ በዶዘር ቆፍረው በጅምላ ይቀብሩት ጀምረዋል። ጎንደሮች ስለ ወልቃይት ብቻ ስለሚዘምሩ፣ ጎጃሞችም ንግድ ላይ ስለሆኑ፣ ወንዶች በራብና በጦርነት አጣጥኝ ውስጥ እንዲገቡ ስለተደረጉ የአማራ ህዝብ ኃይል እንዳይናበብ በባዕድም ስለከፋፈሉት የአማራ ልዩ ኃይልን አጣዬና ኬሚሲን በማምጣት በዚህ መልኩ እየቀመሱት ይገኛል። ይህንን ከባድ ሀገር ሊያሻገር የሚችል ኃይል ለመጨፍጨፍ ለመቀነስ ብሎም ለማዳከምና ለማጥፋት አገዛዝ ቆርጦ ስለተነሳ በተቀናጀ በታቀደ አግባብ ጭፍጨፋውን እያከናወነ ይገኛል። አሁን በእኔ በኩል ከናካቴው ተስፋ ባልቆርጥም በጀግኖች አማሮች የመኮራውን ያህል በቸልተኛውና በማይነቀው በወሬ በጉራ ብቻ በቀረፉ እየፎከረ በሚኖረው አማራ ግን እያዘንኩ ነው። አማራ ሆይ መቼ ነው ወደ ተግባር የምንገባው? ከወሬ አልፎ ተግባር የተዋህደው አኩሪ ጀብድ ፈጽመን ሀገር ነጻ የምንወጣ መቼ ነው? 30 ዓመት ሙሉ ስልጣን ላይ ለተቀመጡ በድን በአዲኖች በብላሽና በፈቃደኝነት የሚሞት ህዝብ ከአማራ በቀር በየትኛውም ዓለም ላይ አላየንም። እንዴት ጥላቱን ተሸክሞ ይኖራል? እምቢ ለሀገሬ ብለን እስካልተነሳን ድረስ መከራውና መጡ ይቀጥላል። አደረጃጀታችንን በማጠናከር በህቡ በመንቀሳቀስ ካልሆነ በስተቀር ዛሬም አደባባይ ወጥተን ትግላችንን እየገለጽን አሰላለፋችንን ቀድመን ይፋ እያደረግን ከሰማዕትነቱ ወይም ከትግሉ መስዋዕትነት ከፍሎ ሀገርን ነጻ ከማውጣት በፊት በአገዛዝና የሀገር ጥላት ነው በተነሱ ወጥመዶች ውስጥ እየገባ ወደ ወህኒ ነው ወረወራለን። እነዚህ እንዴት ተረሸኑ? ማን አፈሸናቸው? በቀጣይስ ምንድነው የታቀደው የሚለውን ማሰላስ የግድ ይሆናል። ወይ ለራሳቸው ወይ ከህዝብ ያልሆኑ ልዩ ኃይሎች በየጊዜው መጨፍጨፋቸው 25 የአማራ ልዩ ኃይልና 5 የፌደራል ፖሊስ አባላት ተጨፈጨፉ ሲባል እጅግ ያማል። በተኙበት ባልተዘጋጁበት በታቀደ አግባ የተሰራ ስራ ነው። ስለዚህ ያማራ ልዩ ኃይል ወገኑ ያማራ ህዝብ ነው። ካልሆነ ግን ካገዛዙ ካደዎች ጋር ለጠፋለው ካለ ፍጻሜው እንደዚህ ነው የሚከፈው። ጀነራል አሳምነው ጽጌ ነፍሱን ይማረውና የዛሬ 3 አመት በ50 አውቶቡሶች ተጭኖ አጣዬን ለመውረር የመጣውን የሽመልስ አብዲሳ ቀለብ የሆነ ጦር 2 ቀን ባልሞላ ጊዜ እንደ ቁራንቁራ አራግፎ ማባረሩ መቼ ዘነጋል። በፍራታና ግደም ጀቦሃ ቆርቆር ጀጀባና ሰንበቴን ጨምሮ በጣዬ ዙሪያ በማራው ላይ በቡድን መሳሪያ የታገዘ ወረራ ዘረፋና ጭፍጨፋ በትላንትናው ዕለት የሆነ ግመሪው ሽመልስ አብዲሳ የላካቸው ቀለብ ወታደሮቹ ሲፈጽሙ ውለዋል አድረዋል። ያለማንም ከልካይ መከላከያ እንዳይገባ ታግዶ አገዛዙ እነዚህ ኦነጎች ያማራ ልዩ ኃይል የሚጨፈጨፍ ሙሉ ፈቃድ በመስጠቱ ሽፋን አድርጎላቸው ተልኳቸውን ፈጽመው በብቃት ተወጥተዋል። በተጨማሪ ጀዋሃ በሚገኝ ያማራ ልዩ ኃይል ካምፕ በድንገት በከፈተው ተኩስ ይህ ሁሉ ያማራ ልዩ ኃይል ሲረሸን፣ ይህ ሁሉ የፌደራል ፖሊስ አባላት ሲጨፈጨፍ ተንፈሻ አላካል እንኳን የለም። ምክንያቱም በተናበበ አግባብ ስለተሰራ ጋርድን የሚባለው ውርዱ አካባቢውን ሲጠብቁ የነበሩ ፋኖዎችን ኮራሪ ኦነግ መሪዎች ጋር በመሆን ሲያሳድድ ከርሟል። የፋኖን ዞር ማለት ያስተዋለው ጫፍጫፊ የኦነግ ወራሪ ቡድን ዳግም ተነስተዋል። ጋርድን እንደሆነ ባገዛዙ አካሌን ፈልገ ሰር ተብሎ ከታዘዘ ለምንም ብሎ ሳይጠይቅ ተፈላጊውን ከገባበት ገብቶ በቁጥጥር ስር ያዋለ። ምክንያቱም ጋርድን ቀጥረኛ ነው፣ ሞግዚት ነው። የታዘዘ ብቻ መስራት የሚችል ማሽን እንጂ እንደሰው ማሰብ የማይችል ያማራ ልጅ ያልሆነ ያማራ ላይ አሳልፎ የሚሰጥ ሆድ አደር ነው። ስለዚህ ከባዕድን ህገወጥ አፈና ማምለጥ የሚሻ ወገን ይህ ገረድ ድርጅት ከሚፈነጭባቸው የባህር ዳር፣ የጎንደር፣ የደብረ ብርሃንና የደሴ አካባቢዎች ለቆ ወደ ከሚሴ ልዩ ዞን በመሄድ ልዩ ኃይሉ ላይ መድረስ እንዲሁም ያማራን ኃይል ጨፈጭፋለሁ ብሎ የመጣውን የሀገር ጥላት ሃይቀጡ ቁጣት ቀጥቶ መመለስ ያስፈልጋል። ጎንደር ተዘጋጅ። ጎንደር ላይ ለበርካታ ጊዜ የሚተችብር አለ። በጥልቀት እንመለከተው ለዋላዊ ሀገር መሬት የተወሰደበት ማይመስልም። ምክንያቱም በከባድ እንቅልፍ ውስጥ ናቸው ያሉት። ባጣየ በኬሚሴ የቀመሰው አረመኔው ዳግማዊ ግራኝ በኦሮሞ ሲኖዶስ ብሎ የሾመው ህገወጥ ጳጳሳት የእምቦይ ካብ ስለፈረሰበት አሁን ተሯሩጦ ሱዳን ገብቷል። እናትዋ ጎንደር እህልዋ ጎንደርን ሙዚቃ ለጊዜው ቆም ማድረጋቸው እንደ ንስር ዙሪያ ገባህን ካልጠበቅ በስተቀር የጎንደር ህዝብ ያባቶች እንደሚፈረጋል። ሁሉም አገሩን የሚጠብቅበት መሳሪያ መግዛት፣ መደራጀት፣ በህቡ መንቀሳቀስ፣ ወደ ትጥቅ ትግሉም በመግባት የማይቀረውን ለነጻነት የሚከፈል መስዋዕትነት መክፈል ያስፈልጋል ሲል ኤልያስ ከኮምቦልቻ መልእክቱን አድርሶናል።
አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። Yeah.